የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ያል የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬ የመጋቢት 1 ቀን 2011 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የማርች 10 ቀን 2019 ቅንብራችንን ይዘን ቀርበናል። በቅድሚያ በየ15 ቀኑ የተስጋጀ የሚቀርበው ከታሪክ ማህደር ይስተናገዳል። በመቀጠልም ልክ ከምሽቱ 12 ሰዓት ሲሆን የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከዚያም አንድ መግለጫ ይነበባል። መግለጫው ከአማራ ህልውና የኢትዮጵያ አንድነት ድርጅት የአዲስ አበባን ጉዳይ አስመልክቶ የተሰጠ ነው። በመጨረሻም የኢትዮጵያ አንድነት ሬዲዮ የስርጭት ክፍል መልእክት ከተደመጠ በኋላ ሳምንታዊ ስርጭታችን ይጠቃለላል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
በታሪክ ማህደር እንደምን ሰነበታችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ ዝግጅት አባ ገስጥ ራስ አበበ አረጋይ ባበራሽን በሬ ዶክተር በ1996 ዓመተ ምህረት የተደረሰ መጽሐፍ ምዕራፍ 5 የሸዋ አርበኛ ክፍል 4ን ይዘንላችሁ ቀርበናል። በዚህ አጋጣሚም በጽሑፉ ውስጥ የምንጠቅሳቸው የዓመት አቆጣጠር የኢትዮጵያን የዘመን አቆጣጠር የተከተሉ መሆናቸውን ለመግለጽ እንወዳለን። አባ ገስጥ ራስ አበበ አረጋይ ባበራ ጀንበሬ ዶክተር ምዕራፍ 5 ክፍል 4 አባ ገስጥ የካቲት 12 ቀን 1929 ዓመተ ምህረት ደጃዝማች አውራሪስን አግኝተው ጠላት በአርበኞች ላይ እየተረባረበ ስለሆነ በሸዋ አርበኞች አሰባባሪነቱ ምን ለማድረግ አስበዋል ሲሉ ጠየቋቸው። እኔ ተናንተ ልጆቼ ካል አልወጣም ተናንተ ጋር ሁኜ እዋጋለሁ ሲሉ አዛውንቱ በአሰባባሪነት ጠላትን መውጋቱን ለመቀጠል ቃል ገቡ። ተዛም በተጉለት ያሉትን አርበኞች ለማነቃቃት የመጋቢት ልደታ ዕለት አባ ገስጥ ተጉለት ገቡ። በዚህ ወር በአራተኛው ቀን በሰላሌ በአርበኝነት የተሰማሩት ልጅ ኃይለ ማርያም ማሞና ባላምበራስ ዘውዴ አባ ፈርዳ የጠላት ጦር እስላይ የለባቸው ለምክር ወደ ተጉለት ሄደው ታባ ገስጥ ጋር ተገናኙ። ስነዚህም የአርበኞች መሪዎች ጋር በመመካከር አባ ገስጥ የጦር ቀድ አውጥተው ተሌሎችም ጋር ተላላኩ። በዚሁም ወቅት ፊታውራሪ ዘውዱ አባ ኮራንና ሻለቃ መስፍን ስለሺ ሌሎችም አርበኞች ሙገር ላይ መሰብሰባቸውን ኢጣሊያኖች እንደሰሙ በስድስት አቅጣጫ መጥተው መጋቢት 10 ቀን በሙሉ ኃይላቸው ተኩስ ከፈቱባቸው። አርበኞቹም በጀግንነት ተዋክተው የጠላት ኃይል ሲያገልባቸው ወደ ኋላቸው አፈገፈጉ። በዚህም ዕለት ልጅ በኋላ ሌተና ጀነራል መርድ መንገሻና ልጅ መኮንን አይተንፍሱ ቆሰሉ። ውጊያው በማይገሉ የአካባቢው አርበኞች አስቸኳይ ይድረሱልን መልእክት ለአባ ገስጥ ላኩ። ፍጥጫው ተነከረ፣ ርብርቦሽም ጠየቀ። አባ ገስጥም ሲገሰግሱ ሄደው ጣሊያኖች ታሰለፏቸው ወታደሮች ጋር ቀኑን ሙሉ ሲዋጉ አሉ። በዚህ ወቅት ገብረ ኪዳን የሚባል የሽሩ ተወላጅ የሆነ ጀግና ተሶስት ወንድሞቹ ጋር ሆኖ ሲታኮስ ጥቂት ስላለቀበት የታኮስበት የነበረውን ምቹ ስፍራ ለቆ ታፋፍ በታች ሲወርድ አንድ ጣሊያን ያይኑሮ ተንደርድሮ በመሄድ አነቀው። ሲታገሉ ያየው ሌላው ጣሊያን ብርክ እንደያዘው ያስጣለ መስሎት የጅ ቦምቡን ፈልቅቆ ማርበኛው ላይ ሲወረውር እንደ ተያያዙ ሁለቱንም ገደላቸው። የጀግናው አርበኛ ኑሮው ሳይሆን ሞቱ ተጠላት ጋር ሆነ። አባ ገስጥ የጣሊያ ጦር በጣም ስላየለባቸው ደንገዝገዝ ሲል አደባይ ተሚባለው ጅረት እንደደረሱ የመንገዳቸውን አቅጣጫ ለውጠው ጓዛቸው መንዝ ውስጥ ተደብቆ እንዲቀመጥ አድርገው በዚህ ወንዝ ጀማ ለጀማ ሌሊቱን ተጉዘው ሞረት ገቡ። ከዚህ በኋላ አርበኞቹ የአንድ ወር ያህል ፋታ አገኙ። ሚያዝያ 10 ቀን 1929 ዓመተ ምህረት ግን ኢጣሊያኖች ጦራቸውን በፍቼ በኩል አዙረው በእንሳሮ ቆላ ወደ ሞረት በመሻገር ተጠዋት እስተማታ የሞት ሽረት ውጊያ ተዋጉ። ተሙቱባቸው ነጮች የአብዛኛዎቹን ሬሳ አንስተው ሲወስዱ የአራቱን ግን ለማንሳት ሳይችሉ ቀሩ። የባንዳው ሬሳ ቁጥር እጅግ የበዛ ሲሆን አንሺ አላገኘም። ታርበኞቹም ወገን ልጅ ፈቃደ ኪዳኔ፣ ልጅ ሞላልኝ ሙላት፣ አቶ ጎበና ታደሰ፣ አቶ ጌታነህ በጦሩ ሜዳ ለአገራቸው ተሰዉ። በሶስተኛው ቀን ሌላ ረዳት ጦር ጨምሮ ጠላት ሲመጣባቸው አርበኞቹ በቆራጥነት ተዋጉ። ንዴት ምላጭ ያስወጣል እንዲሉ አርበኞቹ ወዳሉበት ጦርና መሳሪያ በብዛት የጫኑ ወስደው ኢጣሊያኖች መዋጋታቸውን ቀጠሉ። በተዋጉበት ግንባር ሁሉ አርበኞቹ ቢቀናቸው ባንድ አካባቢ ተሰባስበው መገኘታቸው መልካም መስሎ አልታያቸው። ባንድ ፊት የአርበኞች ሰራዊት የሌለበት ክልል በጠላት ሲሰበክ፣ በሌላ በኩል ደግሞ ጠላት በሙሉ ኃይሉ ተረባርቦ ሊያጠቃቸው ስለሚችል በየአካባቢው ተከፋፍሎ ሥራ መስራትን መረጡ። በድልድሉም መሰረት ልጅ ኃይለ ማርያም ማሞ፣ ባላምባራስ ዘውዴ አባፈርዳና ፊታውራሪ ተድላ ክፈተው በሰላሌ ወረዳ ያያ ቀጨማ፣ ግራዝማሽ ዘውዱ አስፋው ላይ ቤት መርሃቤቴ፣ ሻለቃ መስፍን ስለሺ ደግሞ ታች ቤት መርሃቤቴ እንዲሄዱ ተወሰነ። አባ ገስጥና ፊታውራሪ ዘውዱ አባ ኮራን ግን ሞረት እንዲቆዩ ሆነ። ሁሉም ወደ የምድብ ስፍራቸው ተሄዱ። በኋላ የጣሊያ ጦር መንገድ ለውጦ በሚያዝያ ወር 1929 ዓመተ ምህረት በእነዋሪ በኩል በአባ ገስጥ ላይ ዘመተባቸው። እርሳቸውም እነዋሪ ላይ አጼ ምኒልክ ባሰሩት ምሽግ ውስጥ መሽገው ጠበቁት። ተረፋድ እስከ ምሽት ድረስ ተዋግተው የማታ ማታ አርበኞቹ ድል አደረጉ። በማግስቱ ደግሞ የጣሊያን ጦር ኪሮ ላይ ያጠመደውን መድፍ ለተወሰነ ጊዜ በመተኮስ እንደገናም መትረጊሶቹን ቀረብ አድርጎ የግባት ተኩስ በማሰማት ሰለለ። ምንም የተኩስ ድምፅና ወዲያና ወዲህ የሚል የሰው ዱካ አጣ። ስለዚህ በአካባቢው ምንም ጦር የለም በማለት ምሽግ ለመያዝ ተቃረበ። የፊተኛው ጦር የአርበኞች ቃፊር ተመሸገበት ተጠጋ። የኋለኛውም ጦር ያለ ሐሳብ እየገሰገሰ ሲመጣ አባ ገስጥ ቀደም አድርገው በሰጡት ትእዛዝ መሠረት አርበኛው ሁሉ ተዘጋጅቶ ይጠብቅ ነበርና የምልክት ተኩስ ሲሰማ ሁሉም በአንድ ጊዜ የመትረየስና የጠመንዣውን ምላጭ ሳበ። ጥይቱ እንዳለ ቀድመው በመጡት የጣሊያን ወታደሮች ላይ ፈሰሰ። በዚሁ ስፍራ ቀደም ባሉት ቀናት በተደረገው ውጊያ ያለቀው የጣሊያን ጦር ሬሳ በሙሉ ስላልተነሳ ለጥ ብሎ ለመተኮስ ትንፋጉ፣ ቆሞ ለመተኮስ ደግሞ የጥይቱ በረዶ አስቸጋሪ ሆነ። የታንክና የአውሮፕላኑ የመድፍና የመትረየሱ እንደዚሁም የጠበንጃው ግብአት ሲጮህ ሰማይና መሬትን የተጋጠሙ አስመሰላቸው። የቦምብና የጥይት ነጎድጓድ እየወረደባቸው አርበኞቹ በልበ ሙሉነት በመዋጋት ሳሉ አውሮፕላኖች በቦምብና በመትረየስ ስላዋከባቸው ዝቅ ሲሉ በአንድነት እንዲተኩሱባቸው ባጠገባቸው ያሉትን አርበኞች አባ ገስጥ አዘዙ። ሩምታ ሲተኮስበት አንዱ አውሮፕላን ሞረት ወንዝ ላይ ወድቆ ተከሰከሰ። ከዚህም የተነሳ ጠላት በአውሮፕላን በአየር ሲንደረደር የአርበኞቹ መሪ ደባለቀው ታፈር አንተ አበበ ረጋይ ፈረስህ ገስጥ የፋሽስትን አንጎል የሚበጠብጥ ተብሎ ተገጠመ። አውሮፕላኑ ሲወድቅ በውስጡ ተነበሩት ስድስቱ ኢጣሊያዎች ሦስቱ በሕይወት ነበሩ። ባላገሩ ወዲያው ተሰብስቦ በአውሮፕላን ውስጥ የሚገኘውን ዕቃ ሁሉ ዘረፈ። በአቅራቢያው ላሟሻ ላይ ሰፍረው የነበሩት አርበኞች አውሮፕላኑ ተወደቀበት ስፍራ ሲደርሱ ሕዝቡ በደም ፍላት የወደቀውን አውሮፕላን አቃጥሎት አገኙ። በዚህም ውጊያ ላይ አቶ ተክለስላሴ፣ ግራዝማች ታፈሰ ይመር፣ የአራዳ ዘበኛ መርማሪ የነበሩት ባሻ መንግሥቱና ሌሎች ስምንት ወታደሮች ሞቱ። ልጅ ኩማ ባልቻ ቆሰለ። አርበኞቹን ለማጥቃት ያስችለው ዘንድ የጣሊያን ጦር ለታንክና ለካሚዮን መሄጃ መንገድ በዚሁ አካባቢ መስራት መጀመሩን አባገስጥ ተመረጃ አጠናካሪያቸው ስለተረዱ በበኩላቸው ተምሽጋቸው 20 ሜትር ያህል ራቅ ባለ ስፍራ ላይ ሌሊት በጨረቃ ብርሃን ርዝመቱ 500 ሜትር ጎኑ 3 ሜትር ጥልቀቱ 1 ሜትር ተኩል የሆነ እርድ ለመከላከያ አሰሩ። ወቅቱ ጥቃት ፈንቅሎት ቤት ንብረቴ ሚስት ልጄ ዘመድ ወዳጅ ሳይል ለትግል ያው ለሀገር መስዋዕትነት ኢትዮጵያን በብዛት የሚሰማሩበት በመሆኑ አርበኞች ኃይላቸውን አጠናክረው ጠላትን ለማጥቃት ተማጥቃት አልቦዘኑም። የአርበኝነት ስሜት በብዙዎች ልቦና በማቆጥቆጥም ጠላትን አሳዶ መምታት አድፍጦ ማስቀረት የወንድነት ማስመስከሪያ ሆነ። ጦርነቱም ማስከፊ ገጽታ አሳየ። ኢትዮጵያ አለኝታዋን የጣለችበት የዘመኑ የመንግስታት ማህበር ወራሪውን ለመክታት ቁርጠኝነት ስለጎደለው ኢትዮጵያን ብቻቸውን ጠላታቸውን ተጋጠሩት። ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በዓለም መንግስታት ማህበር 16ኛው ጉባኤ ላይ በሰኔ 23 ቀን 1928 ዓ.ም ምረት በአካል በመገኘት በኢትዮጵያ ላይ ስለተፈጸመው በደል ባደረጉት ንግግር በህዳር ወር 1927 ዓ.ም ምረት የተደረገው የወልወል ጠብ ለኔ በደንገት ተሰማይ እንደወረደ እንደ መብረቅ ቁጣ ሆኖ ተሰማኝ። ኢጣሊያ ጠብ እንዲነሳ መፈለጓ ግልጥ ነበር። እኔም ይህንኑ ለመንግስታት ማህበር ማሰማቴን አልተውኩም። ስለዚህ በ1920 በተደረገው ውል በተጻፈው ቃል የመንግስታት ማህበር በቆመበት መሰረት በሽማግሌም ዳኝነት በዚህ ሁሉ ምክንያት ነገሩ እንዲታይ ጠይቄያለሁ። ነገር ግን የኢትዮጵያ መጥፎ እድሏ ሆኖ አንዳንድ መንግስቶች በአውሮፓ ቆሆን ምክንያት በማናቸውም ረገድ ቢሆን የጣሊያንን ወዳጅነት ማግኘት በግድ የሚያስፈልግ መስሎ ታያቸው። የጣሊያን መንግስት በኃይል ለጠየቀው ጥያቄ የተሰጠው ዋጋ የኢትዮጵያን ነጻነት አሳልፎ መስጠት ሆነ። በመንግስታት ማህበሩ ያለም መንግስታት የገቡት ግዴታ ቀርቶ ይህ በስውር የተደረገው ውል በዛን ጊዜ ለተነሳው ለኢትዮጵያ ጉዳይ ሁሉ እጅግ የተጫነ ሆነ። በዚሁም ምክንያት በተደረገው ጥፋት ኢትዮጵያና ዓለም ሁሉ እጅግ ተቸገሩ። እስካሁንም ድረስ ይህ ችግር አላቋረጠም የሚል ስሞታ ይገኝበታል። ንጉሠ ነገሥቱ ባደረጉት ንግግር ለመንግስታት ማህበር ዋና ጉባኤ የማቀርበው በኢትዮጵያዊነታኛነትና ተልቤ ነው። ተእግዚአብሔር መንግስት በቀር የፍጡር መንግስት ሁሉ አንዱ ታንዱ የሚበላለጥ ሥራ የለው። ነገር ግን በመድር ላይ ኃይለኛ የሆነ መንግስት ምንም በደል የሌለበትን የሌላውን መንግስት ህዝብ ለማጥፋት የሚገባው መስሎት በተነሳበት ጊዜ ተጠቂ ወገን ለመንግስታት ማህበር የተበደለውን የሚያቀርብበት ሰዓት ነው። እግዚአብሔርና ታሪክ ለምትሰጡት ፍርድ ለመንግስታት ማህበርም ምስክር ሆነው ይመለከታሉ በሚል ኃይለ ቃል ለመንግስታቱ ማህበር ቀደም አድርገው ተማጽናቸውን አሰምተው ነበር። ለመንግስታቱ ማህበር ተገቢው አቤቱታ በየጊዜው ቢቀርብም ባለመታደል ሰሚ አልተገኘም። ዘመኑ እውነት የተቀበረበት ስጋት በዓለም ላይ የነገሰበት ነበርና። አድማጮቻችን፣ አባ ገስጥ ራስ አበበ አረጋይ ማበራ ጀምበሬ ዶክተር ምዕራፍ 5 ክፍል 4 እና የዚህ ምዕራፍ መጨረሻ በዚህ ተጠናቀቃል። የሚከተሉትን የምሽት ዝግጅቶች አብራችሁን እንድትከታተሉ እንጋብዛችኋለን። መልካም ምሽት።
አድማጮቻችን ከዚህ ቀጥለን ሳምንቱን ዋና ዋና ዜናዎችን አስተምጣለን። በቅርሚያም አሳዛኝ ዜና። አንድ የኢትዮጵያ አየር መንገድ የመንገደኞች ማጓጓዣ ቦይንግ 737 ዛሬ ለብረዘይት አካባቢ መውደቁ ተገለጸ። ከአዲስ አበባ ከጧቱ 8:38 ደቂቃ በራውን የጀመረው አይሮፕላን ከ6 ደቂቃዎች በኋላ ከበረራ መቆጣጠሪያ ራዳር ላይ መጥፋቱ ተገልጿል። 149 መንገደኞችና 8 የአይሮፕላኑ አብራሪዎችና አስተናጋጆች ያዘው አይሮፕላን መውደቁ ከተረጋገጠ ወዲህ ከአደጋው አንድም መንገደኛ እንዳልተረፈ በቅርቡ አየር መንገዱ ከሰጠው መግለጫ ላይ ለመረዳት ተችሏል። አይሮፕላኑ አሽኮኮ ተነሳ በ6 ደቂቃዎች ውስጥ መውደቁ በመክንያት እንደሆነ አብራሪዎቹ የቅርሚያ መልእክት ለማስተላለፋቸው የተሰጠ መግለጫ የለም። ስካውን ለአይሮፕላኑ መውደቅ ምክንያት ነው የተባለ ማብራሪያም አልተሰጠም። አይሮፕላኑ የሚበረው ወደ ናይሮቢ ኬንያ እንደነበር አየር መንገዱ ገልጿል። መንገደኞቹም ከ33 የተለያዩ ሀገሮች እንደነበሩ አክለው ገልጿል። የኢትዮጵያ ጠቅላይ ሚኒስትር በአደጋ የተሰማቸውን ሀዘን ገልጿል። የኢትዮጵያነት ሬዲዮ በደረሰው አደጋ ህይወታቸው ለጠፋው ቤተሰቦች፣ ወዳጆች፣ ጓደኞች ሁሉ ሀዘኑን ይገልጻል። ወደ ቀሩት ዜናዎቻችን እንሸጋግራለን። የአዲስ አበባን ጉዳይ አስመልክቶ አክቲቪስት እስክንድር ነጋ በዛሬው ዕለት ከህዝብ ጋር ውይይት ማድረጉን ለመረዳት ተችሏል። የእስክንድር ጥሪ ምላሽ ለመስጠት ቁጥሩ እጅግ ብዙ የሆነ የአዲስ አበባ ህዝብ ለመገኘቱም ከስፍራ ያደረሰ ዜና ገልጿል። የኦሮሞ ወጣቶች ከአገዛዙ ጋር ተሰበጣጥረው የሚያደርጉት ጸረ ህዝብ ቅስቀሳ ያሳሰበው አክቲቪስት እስክንድር ነጋ በተቋሚነት ተሰልፈናል ከሚሉ ድርጅቶች በተሻለ ሁኔታ ለአዲስ አበባ በተነሱ የባለቤትነት ጥያቄ የህዝቡን ሲቀሰቅስ መቆየቱ ይታወሳል። አዲስ አበባና ዙሪያዋን አስመልክቶ በጽንፈኞች የተጀመረው ሙግት ህዝባዊ ቁጣን የወለደ በመሆኑ የተለያዩ የተቃውሞ መድረኮች እየተዘጋጁ ነው። የአዲስ አበባን ጉዳይና ተያያዥነት ያላቸው የሀብት ባለቤትነት ለአንድ ነገር ነው የሚለው ቀረርቶ ቅርጽ ይዞ የወጣው ከአዲስ አበባ ከተማ አስተዳደር ህግ ውጭ ዶክተር አብይ የከተማ ምክትል ከንቲባ ከሾሙ ወዲህ ሲሆን የአዲስ አበባን ህዝብ የሚዳፈርና የኢትዮጵያነትን የሚቀናቀን ቅስቀሳ በጽንፈኞች እየተሰጡ ይገኛል። አክቲቪስት እስክንድር እንቅስቃሴዎችና መግለጫዎች የህዝብን ትኩረት የሰጡ መሆናቸው አዲስ አበባ የጠብ ምንጭ ሳትሆን የአንድነት ተምሳሌነት መሆኗን ያስተማረ ነው። ህሊና ያለው ሰው አገር ወዳዱ የከፋፍለ ግዛን ዋና ሴራ ማክሸፍ እንደሚጠበቅበትና ለህዝብ መሰረታዊ መብቶች ነጻነትና እኩልነት የቆመ ከታሪክ ተጠያቂ እንዳንሆን በአንድነት ቆመን የህዝብ አንድነትን ማደግ ግዴታ መሆኑን በቅስቀሳው ላይ ገልጿል። በመከተልም ሁላችን የምንጠቀመው በአንድነት ስንቆምና የከተማይቷ ጥቅም የወል ተጋሪዎች ስንሆን በመሆኑ ማስተዋልን እንድንጨምርበት አሳስቧል። የህዝብን የአብሮነት ስርጭት ለመለወጥ የሚደረገውን ጥርፊያም አስመልክቶ ተቃውሞውን ገልጿል። የአገሪቷ መሪዎች ወደ ህሊናቸው ተመልሰው በኢትዮጵያ መንፈስ እንዲተዳደሩም ጥሪ አቅርበዋል። የዶክተር አብይ አገዛዝ ከአሜሪካ መንግስት የደህንነት ዘርፍ እገዛ እንደሚያስፈልገው በጠየቀው መሰረት ምላሽ ማግኘቱ ተገለጸ። የስለላና የመረጃ አደረጃጀት በቻይና መንግስት ሲደገፍ የቆየው መዋቅር ለምን በአሜሪካ እንዲደገፍ ለመጠየቅ እንዳስፈልገ ባይታወቅም አሜሪካ በወያኔም ዘመን በኢትዮጵያና በአካባቢው ስለላና ወታደራዊ ተቋም ማዕከል ገንብታ ስትንቀሳቀስ መቆየቷ ይታወሳል። በተለይም የሽብርተኛ ቡድን በምስራቅ አፍሪካና በሳሐራ ደቡብ ባሉ አገሮች የሚነሱትን አመጾች ለማፈን የሚያስችል መዋቅር መዘርጋቷም ይታወቃል። በአዲሱ ጠቅላይ ሚኒስትር የተካሄደ ነው የሚባለውን ለውጥ የአሜሪካ መንግስትም ተባባሪ በመሆን እየሰራ ሲሆን ይህኑ የደህንነት ዘርፍ እርዳታ አስመልክቶ በአሜሪካ ኮንግረስ አባልና የውጭ ጉዳይ ኮሚቴ የአፍሪካ ጉዳዮች ንዑስ ኮሚቴ ሰብሳቢ በደህንነት ዘርፍ ዙሪያ አሜሪካ ድጋፍ እንደምትሰጥ አረጋግጠዋል። አዲስ አበባ የሚገኘው የአሜሪካ ኤምባሲ ጽህፈት ቤት በበኩሉ አሜሪካ የተጠየቀችው የደህንነት ጥበቃ እገዛ በሁሉም ዘርፍ በመሆኑ ገደብ የለውም ብሏል። እንደ አምባሳደሩ አባባል ከሆነ ድጋፎቹ የደህንነትና የስለላ ተቋም ውስጥ የሚሰሩትን ማሰልጠን፣ ህግና ስርዓት በማስጠበቅ ረገድ ሚዛናዊ መሆንና የሰዎችን መብቶች የሚያከብሩ እንዲሆኑ ማገዝ እንደሆነ ገልጸዋል። አንዳንድ ታዛቢዎች እንደሚሉት ከሆነ አሜሪካ ከአብይ አገዛዝ ጋር የበለጠ በጥምረት የምታካሄዳቸው የስለላና የአፈና መዋቅር እንዳለና በተለይም አሁን እየተከሰተ ያለው ግጭቶች መስፋፋት ምክንያት አገዛዙ በአጣዳፊ መዋቅሩ በአዲስ እንዲካሄድ እየሰራ መሆኑን አብስረዋል። በቻይና ሲደገፍ የነበረው የደህንነት ዘርፍ ከአሜሪካ መንግስት አመጣመሩ የዶክተር አብይ አገዛዝ በአሜሪካ መንግስት ጉያ ውስጥ መግባቱን ያረጋግጣል ያሉ ወገኖች በአዲስ መንግስትን ደህንነት ለማስጠበቅ የተዘረጋ ያለ የስለላ ተቋምም የተቃውሞ መፈኛና ተቃዋሚዎችን ማሳደጃ እንደሚሆን ከወዲሁ መረዳት ይቻላል ብለዋል። በኢትዮጵያ ቁጥራቸው ከ8 ሚሊዮን በላይ ህዝብ አስቸኳይ የዕለት ድርሻ እርዳታ እንደሚያስፈልጋቸው ተገለጸ። ይህን ጉዳይ አስመልክቶ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ሰፊ መግለጫ ሰጥቶበታል። በመግለጫው መሰረት በሰሜኑ እና ደቡብ ኢትዮጵያ ክፍል በተከሰቱ ግጭቶች ምክንያት የተፈናቀሉት ብዙ ሚሊዮኖች ለመርዳት የተራድኦ ድርጅቶችን ያሰባሰበ መሆኑን አክሎም ገልጿል። በአገሪቱ የተከሰተው የፖለቲካ ቀውስ ምክንያት የተለያዩ ስፍራዎች የህዝብ መፈላስ የተከሰተ መሆኑን የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ገልጿል። ከተረጂዎች መካከል 2.8 ሚሊዮን ያህሉ የመፈናቀል አደጋ የደረሰባቸው መሆናቸውንም ለመረዳት ተችሏል። የኢትዮጵያ መንግስት ለመጪው 6 ወሮች የ1.3 ቢሊዮን ዶላር ዳታ እንደሚያስፈልገው ጥያቄ አቅርቧል። የብሔራዊ አደጋ ስጋትና አመራር ኮሚሽን ከተባበሩት መንግስታት ድርጅትና ከተለያዩ አገሮች አምባሳደሮች ጋር ውይይት በማድረግ ላይ ሲሆን ከለጋሽ ድርጅቶች የተገኘ ምላሽ ባይኖርም ከቀረበው የእርዳታ ጥያቄ መጠን የ1.3 ቢሊዮን ዶላር እርዳታ ቢያንስ በግማሽ የሚገመተውን ለመፍቀድ የሚያስችል ተስፋ መገኘቱን መስሪያ ቤቱ ገልጿል። በወያኔ ዘመን ኢኮኖሚ እድገት አመርቂ ውጤት አስገኝቷል በሚባልበት ወቅት በኢትዮጵያ በየአመቱ የተረጁ ቁጥር ከ9 እስከ 10 ሚሊዮን ይደርስ እንደነበር በየጊዜው ዘገባዎች ሲቀርቡበት እንደነበርም ይታወሳል። በአሁኑ ወቅት አገሪቷ ወደ ከፋ ሁኔታ እየተገፋች ሲሆን መፈናቀል፣ ግጭቶች፣ ረሃብ ኢትዮጵያን የሚገልጹ ገጽታዎች እየሆኑ መጥተዋል። ሰሞኑን መንግስት ይፋ ያደረገውን የተረጂዎችን ቁጥር አስመልክቶ የተለያዩ ትችቶች እየቀረቡ ነው። አንዳንድ ታዛቢዎች እንደሚልኩን በኢትዮጵያ በተለያዩ ስፍራዎች የጸጥታው ሁኔታ አሳሳቢ ደረጃ ላይ በመድረሱ ለተረጂው ህዝብ የማድረሱ ሁኔታ ሊስተጓጎል እንደሚችልና የከፋ ሁኔታ ሊከሰት እንደሚችልም ስጋታቸውን ገልጸዋል። የዶክተር አብይ አገዛዝ አዲስ አበባን ኦሮሞ የሚል ሀብት ለማደግ የተነሳን ውዝግብ ለመፍታት አንድ ኮሚቴ ማዋቀራቸው ተገለጸ። ከቅርብ ጊዜ ወዲህ አዲስ አበባ ለኦሮሞ ነገር ብቸኛ አንጡራ ሀብት እንደሆነችና በከተማዋ ላይም ኦሮሞ ነገር ልዩ ጥቅም ማግኘት አለበት የሚለው ኦነግና የሸሪኮቻቸው ሙግት በተለይም በአዲስ አበባ ነዋሪዎች ላይ የመነጣጣያና የመቀማሚያ ስራ መልኩን እየለወጠ መምጣቱ ዶክተር አብይ 8 ሰዎችን ያቀፈ ኮሚቴ መመስረታቸውን ይፋ አድርገዋል። በቅርቡ አገሪቷ ውስጥ ያሉትን የአስተዳደር ወሰንና የማንነት ጉዳይ አጥኚ ቡድን መመስረቱ ይፋ ከሆነ ወዲህ አዲስ ሌላ ተጨማሪ ኮሚቴ መመስረቱ ምክንያቱ ምን እንደሆነ አይታወቅም። በእናብይ አመራር የኦሮሚያ ክልላዊ መንግስትና በአዲስ አበባ አስተዳደር መካከል የአስተዳደር ወሰን ይፈታሉ በሚል ኮሚቴው መመስረቱን የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ላይ ገልጿል። በምርጫው መሰረት ከ8 ተመራጮች 5ቱ የኦሮሞ ብሔራዊ ክልል መንግስት ተብዬው ውስጥ ታላፊነትን ያላቸውና የነበራቸው ናቸው። እነሱም ታከለ ኡማ፣ አህመድ ቱሳ፣ ዶክተር ግማ መነቴ፣ ወይዘሮ ጠይባ ሐሰን፣ ወይዘሮ ውፍሪያት ከሚል ሲሆኑ የቀሩ 3ቱ ከአዲስ አበባ ከተማ መስተዳድር አባል ሆነው ናቸው። ዶክተር አብይ ህዝብን በማሳተፍ ይፈታል ይላሉ። ካድሬ ጓደኞቻቸው መልምለው ያስተማሩበት ኮሚቴ ከአዲስ አበባ ፍላጎት ውጪ ሆነ የቡድን አላማ ማስፈጸሚያ በመሆኑ ተቃውሞ እየቀረበበት ነው። የኦሮሞ ብሔራዊ ክልላዊ መንግስት የሚባለው የጽንፈኞች ምሽግና በቅርቦች የሚመራ ህዝብ በማፈናቀልና የህዝብ መሰወጣጥን የሚያፈርስ ስፍራ የሚያፈራርስ ሰፈራ የሚያካሄድ ቡድን የችግሮች አካል የሆነው ለመፍትሄ መታጨቱ የናብያ አላማ ምን እንደሆነ ግልጽ አድርጓል የሚሉ ያሉ ወገኖች ጽፈኞች ተሰባስበው ስለ አዲስ አበባ የሚሰጡት ውሳኔ ኢትዮጵያዊነት የፈጠረው የውል የማንነት ሊያረጋግጡ አይችሉም ብለዋል። ይህ በእንዲህ እንዳለ የአሜሪካ መንግስት በኢትዮጵያ ያለው ሁኔታ አስጊነቱ በመገንዘብ ዜጎቹ ከፍተኛ ጥንቃቄ እንዲያደርጉ ማሳሰቢያ መስጠቱም ተገልጿል። በአዲስ አበባ የኮንዶሚኒየም ምጣኔ አስመልክቶ የኦሮሞ ድርጅቶች ተቃውሞ አቀረቡ። የአዲስ አበባ ከተማ አስተዳደር 13 ዙር የኮንዶሚኒየም የመኖሪያ ቤቶችን ለማስተላለፍ የጣሰነ ስርዓት ካደረገ በኋላ በተለያዩ የመሃል ኢትዮጵያ ክፍል ድልድሉን አስመልክቶ ሰላማዊ ሰልፍ ተካሂዷል። የአዲስ አበባ ከተማ ባለስልጣናት ተብለው የተሰየሙት በተገኙበት ባለፈው ረቡዕ 51000 ቤቶች እጣ ለደረሳቸው የባለቤትነት ሽግግር ስነ ስርዓት መፈጸሙ በዜናዎች ላይ ተዘግቧል። በዋናነት ለተቃውሞ ምክንያት የሆነው ለተጠቃሚዎቹ ከሚተላለፉ ቤቶች ውስጥ የተወሰኑት ወያኔ በከለሉ የኦሮሚያ ክልል በሚባለው ውስጥ የሚገኙ መሆናቸው ለመሆኑ ለመረዳት ተችሏል። በአዲስ አበባና የኦሮሚያ ክልል በሚል የተጀመረው ውዝግብ ከከተማው ማስተር ፕላን ጋር የተያያዘ ሲሆን ኮንዶሚኒየም ቤቶች በአርሶ አደሮች ይዞታ በነበረው ላይ በመገንባታቸው ቅሬታዎች ሲደመጡም ቆይተዋል። የወሰን ጉዳይ ልባት ሳያገኝ የተጠናቀቁ የመኖሪያ ቤቶች በጣም ሆነ በሌላ መልክ መተላለፍ የለበትም የሚለው ተቋሙ በጽንፈኞች ቅስቀሳ ምክንያት ውጥረቱ በተለያዩ የኢትዮጵያ ከተሞች በመካሄድ ላይ ነው። አዲስ አበባን የማስፋትና የጥቅሙ ተዳራሽ የሚሆነው የኦሮሞ ተወላጅ ብቻ ነው ብቻ መሆን አለበት የሚለው የአቋም መግለጫም ከኦነግ እየተደመጠ ነው። የኦሮሞ ጽንፈኛ ጀዋር መሐመድ በበኩሉ የተደላደለው የኮንዶሚኒየም ቤቶች ውስጥ ማንም መግባት የለበትም፣ ሆኖ ከተገኘ እርምጃ እንወስዳለን ብሏል። የዶክተር አብይ ድርጅት ስልጣን ላይ ከወጣው አዲስ ጽንፈኞች አዲስ አበባን እያወኩ ናቸው ያሉ ወገኖች ወያኔ አዲስ አበባን የኦሮሞ ባለቤትነት በማድረግ ያወጣው አዋጅ አገር አፍራሽነቱ ግልጽ እየሆነ መጥቷል ብለዋል። በመቀጠልም በአገር ሀብት የተገነባን ልማት ባለቤቱ ኦሮሞ ብቻ ነው የሚለው ሙግት ጠብጫሪነትና የመጠፋፋት ዘመቻ ነው ብለዋል። በመጨረሻም የባዕድን ኤደፓ ሊቀመንበር ገዱ አንዳርጋቸው ከትናንትና በስቲያ ኃላፊነቱን መልቀቁን ይፋ አደረገ። ገዱ አንዳርጋቸው እስከዛሬ ድረስ የትግራይ ወያኔ ተላላኪ በመሆን ጽንፈኞች በአማራው ላይ ግፍ እንዲፈጽሙ ተባባሪ ሆኖ ሲሰራ የቆየ ነው። ገዱ ባዕድን ለአምስት ዓመታት በላይ ሲመራ ከወያኔ ተዛስር ሆኖ ሲያገለግል በወልቃይት ተጠገዴ በራያ ያሉ አማሮችን በፋሽቶ ወያኔ ስቃይ ሲደርስባቸው አንዳችም ተቋሞ ሳያቀርብ በባዕድን ውስጥ የወያኔ ካድሬ ሆኖ ሰርቷል። አማራ በጽንፈኞች ሲፈናቀል ሲባረር ንብረቱ ሲቀማ ላውሬ ሲጣል አንዳችም ተቃውሞ እንዳያቀርብ ያለቆቹን ግሳጽ ተቀብሎ ለሆዱ ያደረ እንደነበር ብዙዎች መሰክራሉ። አብዮታዊ ዲሞክራሲ የሚባለው የውያኔ ርዕዮተ ዓለም ዋና ማዕከሉ የአማራን የዘር ማጥፋት ፕሮግራም አብሮ ሲያስፈጽም የነበረ ሰው ነው። በርዕዮተ ዓለም የታገዘ ስልታዊ ጸረ አማራ ፖሊሲ በመላ ኢትዮጵያ ሲካሄድ ተባባሪም ነበር። ደጉ የአማራነት መስፈርት የማያሟላ የውያኔ ቀኝ እጅም ነበር። ለ27 ዓመታት ውያኔን ከቅርብ ጊዜ ወዲህ ደግሞ ያብይ አገዛዝ ያማራው ነገር ላይ ላደረሱ ጥፋት አብሮ ተጠያቂ የሆነ ሰው ነው። ከዚህ ከውያኔ መልቀ ጋር ታይዞ በአድን አዲስ መሪ መምረጡንም ይፋ አድርጓል። አዲስ ተመራጭ ዶክተር አምባቸው ከቅርብ ጊዜ ድረስ በጠቅላይ ሚኒስትር ጽህፈት ቤት በአማካይነት ሲያገለግሉ የነበሩ ሲሆን ገዱን እንዲተኩ ተመርጠዋል። በአድን በአሁኑ ወቅት በናቢ ተለጣፊ ድርጅት በመሆን ስለሚያገለግል በምንም መስፈርት ያማራውን ህልውና ያስጠብቃል የሚል ተስፋ አማራው ውስጥ እንደሌለ ብዙዎች አስተያየታቸውን ይሰጣሉ። ይህ እንዲህ እንዳለ የኢህአዴግ የውጭ ጉዳይ ሚኒስትር ከስልጣኑ መወገዱም ተገልጿል። ወርቅነህ ገበየሁ በ1980ዎቹ በሐረር አማራውን ሲያስገድል የነበረው ወደ አዲስ አበባ ከተዛወረ በኋላ የአዲስ አበባ ፖሊስ አዛዥ ሆኖ በተለይም በቅንጅ ጊዜ ዜጎችን አስጨፈጨፈ ወንጀለኛ ነበር። እነ ዶክተር አብይ ወንጀለኞችን መሾምና መሸለም ስለሚወዱ ከውጭ ጉዳይ ሚኒስትርነት ቢነሳም ለሌላ ሹመት ታጭቷል። ያልታመኑ የዜና ምንጮች እንደሚሉት ከሆነ ወርቅነህ በዶክተር አብይ ላይ ሲያስር ተደርሶበታል ነው ስልጣኑን የተቀማው የሚል ዜናም ተራግቧል። አርማጮቻችን የሳምንቱ ዋና ነገሮች በዚህ ተነጋቃሉ። ከተከታይ ዝግጅቶቻችን ጋር መልካም ቆይታ።
I'm gonna make it.
የአማራ ህልውና ለኢትዮጵያ አንድነት ድርጅት አዲስ አበባ የሁላችንም ካልሆነች የማንም አትሆንም። ኢትዮጵያዊነት ሱስ ነው ያሉን አቶ ለማ መገርሳ አዲስ አበባን የኦሮሞ የግል ሀብት ለማድረግ ጠንክረው እየሰሩ እንደሆን የካቲት 28 ቀን 2011 ዓ.ም ምረት በወጣው የክልሉን መንግስት አቋም በሚገልጸው መግለጫ አረጋግጧል። መግለጫውም እንዲህ ይላል። በአዲስ አበባና ኦሮሚያ መካከለ ያለው ያስተዳደር የወሰን ጉዳይ እልባት ሳይሰጠው የጋራ መኖሪያ ቤቶች በጣ መተላለፋቸው ተገቢ አይደለም ይላል መግለጫው። አያይዞም የኦሮሚያ ክልል መንግስት በሁሉም አቅጣጫ የህዝቡን ተጠቃሚነት ለማረጋገጥ ደረጃ በደረጃ እየሰራ መሆኑን አጽንኦት ሰጥቷል። በዚህም ታላላቅ ስኬቶች እየተመዘገቡ እንደሆነ መግለጫው በኩራት ያብራራል። የአዲስ አበባ ጉዳይ በተመለከተ እና ከዚሁ ጋር ተያያዥነት ስላላቸው ጉዳዮች በሙሉ በቅደም ተከተላቸው መልስ እንዲያገኙ በተሐድሶ ከስምምነት ላይ የተደረሰበት እንደሆነ በማውሳት ይህ እውን እንዲሆንም አበክረው እየሰሩ እንደሆን መግለጫው አልሸሸገም። ከሁሉም በላይ መግለጫው በአዲስ አበባና በኦሮሚያ መካከል ያለው አስተዳደር የወሰን ጉዳይ እልባት እስከሚያገኝ የኦሮሚያ ክልል ጥያቄ እያነሳባቸው ባሉ የአዲስ አበባ አዋሳኝ ቀበሌዎች ከክልሉ ወሰን አልፈው የተገነቡ የጋራ መኖሪያ ቤቶች ለተጠቃሚዎች በጣም አስተላልፍ ትክክል እንዳልሆነ በአቶ ለማ መገርሳ የሚመራው የኦሮሚያ ክልላዊ መንግስት እምነት እንደሆነ ያስረዳል። በዚህ አቋሙም መሰረት ይህ ውሳኔ ስራ ላይ እንዳይውል የኦሮሚያ ክልላዊ መንግስት ጠንካራ አቋም መያዙን ይገልጻል። ዶሮን ሲያታልሏት በመጫኛ ጣሏት እንደሚባለው የኦሮሚያ ክልላዊ መንግስት ይህን አቋም የያዘው በቀዳሚነት የኦሮሞን ህዝብ ተጠቃሚነት ከማስጠበቅ የመነጨ እንጂ የሀገሪቱን ብሔር ብሔረሰቦች አብሮ የመኖር እሴትን ከመጥላት የመነጨ አለመሆኑን ከግንዛቤ ሊገባ ይገባልም በማለት ሌሎች ነገዶችን ለማሞኘት ሞክረዋል። ሞኝ ከተገኘ በሌላ በኩል መግለጫው በአዲስ አበባና በዙሪያዋ ተያይዘው የሚከናወኑ ሥራዎች ከክልሉ መንግሥትና ሕዝብ ዕውቅና ውጭ ለመሥራት መታቀዳቸው ሕጋዊነት አላቸው ብሎ እንደማያምንም ያስጠነቅቃል። ይህንም ማስጠንቀቂያ እንዲህ በማለት ያጠብቀዋል። ትናንት ከሕዝብ ጋር የታገልነው የሕዝቡን ችግሮች ለመቅረፍና ሕዝቡን ወደ ተሻለ ብልጽግና ለማሸጋገር ነው። ዛሬም ቢሆን ትናንት ለሕዝብ ቃል የገባናቸውን ድሎች እያስመዘገብን መጥተናል። ይህንንም በማስቀጠል ማንኛውም የህዝብ ጥያቄ በትግል ለማስመለስ አስፈላጊውን መስዋዕትነት ለመክፈል ዝግጁ ነን ብሏል። አያይዞም የኦሮሞና የኦሮሚያ መብትና ጥቅምን በማስከበር ወደ ተሻለ ብልጽግና ለማሽጋገር እንሰራለን በማለት ኢትዮጵያዊነትን የኋሊት አሽቀንጥሮ መጣሉን በማያሻማ መንገድ ነግረውናል። ይህን መግለጫ የቄሮው መሪ ነኝ ከሚለው ጀዋር መሐመድ አዲስ አበባን በጡጫም በርግጫም ብለን የኦሮሚያን እናደርጋታለን፣ አዲስ አበባ የኦሮሞ ናት ከሚሉት ኦነጋዊ ንግግርና የፌዴራል ሥርዓቱን ለድርድር አናቅርብም ከሚለው የኦዴፓ መግለጫ ጋር አያይዘን በወያኔ ተይዞ የነበሩ ቁልፍ መንግሥታዊ መዋቅሮች በነማን እንደተያዙ ስናጤንና የአቶ ለማን የሚኒሶታ ቆንስላ ጽሕፈት ቤት ከፋችነትን ስናገናዘብ ኢትዮጵያዊነት ሱስ ነው የሚለው የአቶ ለማ ንግግር እውነትም ሱስነቱ ይፋ መሆኑን እንረዳለን። ምክንያቱም ሱስ መጥፎ ልማድ በመሆኑ ይተዋል ይጣላል እና ኢትዮጵያዊነት ቅር ቢሉት የማይቀር የቀትር ጥላ ነው። ልጣልህ ቢሉት የማይጣል ከህሊና ጋር ተጣብቆ የሚኖር የማንነት መንፈስ እንጂ ሲሹ የሚያነሱት ሳይሹ ደግሞ የሚጥሉት ሱስ አይደለም። ለነለማ ቡድን ግን ኢትዮጵያዊነት ማንነት ሳይሆን ሱስ በመሆኑ ይሁንና አሽቀንጥረው ለመጣል የሚያስፈልጉ ቅድመ ሁኔታዎች ሲናገሩና ሲፈጽሙ እያየን ነው። አዲስ አበባ ያንድ ነገድ አንጡራ ሀብት ናት ብለን በማመን ሌሎቹን ሰፋሪዎች ናቸው እያልን አብሮነትና ኢትዮጵያዊነትን አልፎም ዲሞክራሲያዊ ሥርዓትን ገነባለን የምንለው እንዴት ተብሎ ነው? ዲሞክራሲ መቻቻል እንጂ አንዱን ነገድ በሌሎች ላይ በማነሳሳት በሌሎች ላይ የሚጭን አይደለም። የሁሉንም ፍትሃዊ ተጠቃሚነት እንጂ ያንዱን ብቸኛ ተጠቃሚነት ማረጋገጫም አይደለም። ሰጥቶ በመቀበል እንጂ የኔ ብቻ የሚል አይደለም። በሐሳብ የበላይነት የሚያምን እንጂ ያልበሰሉ ጮርቃዎችን አሰባስቦ የመንጋ ፍርድ የሚሰጥ አይደለም። ለብዙሃን ውሳኔ ተገዥነትና የጥቂቶችን መብት አስከባሪ መርህ እንጂ እኛ ያልነው ካልሆነ የሚል ሃይማኖታዊ ቃል አይደለም። በሕግ የበላይነት በጽኑ የሚያምን ሥርዓት እንጂ በቡድኖች ዐመፅና ሁሉንም በእኔ በሚሉ የሚመራም አይደለም። እና ዲሞክራሲያዊ ሥርዓት ለመገንባት በቅድሚያ መሪዎች የሥርዓቱን ባሕሪ ጠንቅቀው ሊያውቁ ይገባል። ያለበለዚያ ያለአዋቂ ሳሚ ነው የሚኮነው። ኢትዮጵያዊነት የልዩነቶች ውህደት የፈጠረው የወል ማንነት መገለጫ የሆነ እኛነት ነው። ይህ እኛነት ዘመን ተሻጋሪ ከመሆኑ የተነሳ ሃይማኖት ለመሆን የበቃ ነው። በደቡብ አፍሪካ ተመስርቶ የነበረውና ኒውዮርክ ከተማ ያለውን የአቤሲኒያን ቤተ እምነት አቤሲኒያን ባፕቲስት ቸርች ልብ ይለዋል። ኢትዮጵያዊነት ታላቅ የስበት ኃይል ነው። የታላቁ ዮሐንስ ግዛትን ለማወቅ ከዓለም ዙሪያ የጎረፉትን ሰዎችና የጻፏቸውን ገድሎች ላገላበጠ ሰው የስበት ኃይሏን ምን ያህል እንደሆነ ይረዳል። ኢትዮጵያዊነት የነጻነት ቀንዲልነት ነው። ኢትዮጵያዊነት ነጻነት ነው። የነጻነት ምስጢሩም ልዩነታችን ሳይሆን በልዩነታችን ውስጥ ያለው አንድነት፣ የጋራ እሳቤ፣ የጋራ ዓላማ መያዝ ነው። የሃይማኖት ልዩነትም ሆነ የቋንቋ ልዩነት የመለያየት ምክንያት ሆኖ የኢትዮጵያን ነጻነት ጥያቄ ውስጥ አስገብቶ አያውቅም ነበር። ለጥቁር ዓለም ሕዝቦችና በቅኝ ግዛት ተጠፍረው ተይዘው ለነበሩ የአፍሪካ፣ የእስያና የላቲን አሜሪካ ሕዝቦችም የነጻነት ዋጋ ያሳየ ነው። ኢትዮጵያዊነት የዓለምን የፖለቲካ አሰላለፍ የቀየረ አስደናቂነትና አይበገሬነት ነው። በ1896 አድዋ ላይ በጣሊያን ላይ ያስመዘገበችው ድል የዚህ ሁሉ ማሳያ ቋሚ ሰሌዳ ነው። እነዚህ ሁሉ ድንቅ ጉዳዮች በኢትዮጵያን የጋራ ጥረት የተገነቡ የሁላችንም መኩሪያና መመኪያ የወል እሴቶቻችን ናቸው። እነዚህን ለአንዱ ነገድ ልስጥ ወይም ልውሰድ ማለት ከኢትዮጵያዊነት መገለጫ የሆነውን አንዱን አካል ከጠቅላላው መነጠል ማለት ነው። ይህ መነጠል ደግሞ ሙሉ ኢትዮጵያዊ ማንነትን አመለክትም። ስለሆነም የኦሮሚያ መንግሥት የያዘው ኦሮምኛ ብቸኛ የኢትዮጵያ ሀብት ተጠቃሚ ለማድረግ የተያዘ አቋም ኢትዮጵያዊነትን በጽኑ የሚጻረር ነው። ሲጠብ አዲስ አበባ ከሁሉ ቀድማ የነዋሪዎቿ መኖሪያ ከተማ ናት። ስለ ከተማዋ ሁለንተናዊ እድገትም ሆነ የኑሮ ዘይቤ ወሳኞቹ ነዋሪዎቿ እንጂ ኦዴፓ ሊሆን አይገባም። ሲሰፋ ደግሞ አዲስ አበባ የሁሉም ኢትዮጵያን መዲና ናት። የፌደራል መንግስት ተቋማትን የመሳሰሉት ከሁሉም የሀገሪቱ ክፍሎች በሚሰበሰቡ ግብር የተገነባች ሁሉም ዜጎቿ ዋና ከተማችን የሚሏት በዙሪያ ያሉትም በሩቅ ካሉት በተሻለ ሁኔታ በኢኮኖሚ እንቅስቃሴ ተጠቃሚ የሚሆኑባት ከተማ ናት። ይህ ደግሞ በማንኛውም ከተሞች አካባቢ የሚኖሩ ዜጎች እንደየሁኔታው ተጠቃሚ እንደሚሆኑት ማለት ነው። ከዚያ ባለፈ ግን የኢትዮጵያዊነት ባህል፣ ሃይማኖት፣ ኢኮኖሚያዊ የኑሮ ዘዴና ቋንቋ ተለውሶ የተቦካበት ገበቴ ስለሆነች ኢትዮጵያዊነት መገለጫ ሙዚየም ናት። በመሆኑም አዲስ አበባ የሁላችንም እንጂ የኦሮሞ የግል ሀብት አይደለችም። እንደዚህ አይነት አስተሳሰብ በየትኛውም ዓለም ታይቶም ተሰምቶም አያውቅም። አዲስ አበባ የሁላችንም ካልሆነች የማናችንም አትሆንም። የማን ቤት ጠፍቶ የማን ይበጅ ያውሬ መውለጃ ይሆናል እንጂ እንደሚባለው። ይህ ግን ለማንም አይጠቅምም። የሚጠቅመን እንደ አባቶቻችን ተቻችለን ይችን ውብ ድንቅና በሁለመናዋ ሀብት የደለበች ግን አስተዋይ የፖለቲካ ተዋናኞች ያጣች ሀገር እያላት ከመቸገሯ በላይ ቆራርሰን ለበዮች እንዳናስረክባት የቄሮ መሪዎችና ኦነጋውያን ሀግ ሊባሉ ይገባል። ወደ ኋላ እኔ ከተባለ ግን ዛሬ ሰፋሪ የሚሉ ሰዎች ወራሪና መጤ ሊባሉ እንደሚችሉ ልናስገነዝባቸው እንወዳለን። አዲስ አበባ የኗሪዎቿ እንጂ የኦሮሞ አይደለችም።
Put the bird God, you're the king of the world, you're the king of the world.
አሳ ጉርጓሪ ዘንዶ አወጣ። በኢትዮጵያ የዘውግ ጥያቄ በአደባባይ ብቅ ካለበት ጊዜ አንስቶ በኢትዮጵያዊነት ላይ ከፍተኛ አስከፊ ጉዳቶች ደርሰዋል። ከዘመነኞቹ የተማሪ እንቅስቃሴ ወዲህ እንኳን የብሔር ጥያቄ ተለጥጦና ተጋኖ የሀገሪቷን መንግሥታዊ አወቃቀር ያማራ ነው በሚል ጸረ አማራነት የመታገያ መድረክ እንዲሆን በመደረጉ በየጊዜው የተዘራው የጥላቻ ፖለቲካ ከፋፍሎ ማቆምን የሚተገብር የጥላቻ ሐውልት አሳንጿል። እልቂት ጠሪ ዘውግ ተኮር ቅስቀሳዎች ልጓሙን ባጣ ሁኔታ የተከናወነበት አገር ከጉራ ፈርዳ እስከ ደምቢዶሎና ግንቢ በቤኒሻንጉል ጉምዝና በሌሎችም ስፍራዎች በብዙ መቶ ሺህ ያማራ ህዝብ የመባረር ዘመቻ የተካሄደበት መኖሪያችንና አግራችንን ያሉ እንዲታረዱ በገደል እንዲጣሉ የተደረገባት አገር ባለማችን ከሩዋንዳና ብሩንዲ ቀጥሎ ዘግናኝ ልቂት ከተደረገባቸው መደዳ የቆመች አገር ነች። የትግሮያኔ ፋሽስታዊ ቡድን ለ17 ዓመታት በሽፍትነት ለ27 ዓመታት ደግሞ በገዥነት በነበረበት ወቅት በአማራ ህዝብ ባደረሰው የዘር ማጽዳትና የዘር ማጥፋት ዘመቻ ቁጥራቸው ከ6 ሚሊዮን በላይ ንጹሃን አማሮች እንዲጨፈጨፉ መደረጉን የሚያረጋግጡ መረጃዎች ወጥተዋል። ከአማራ የጸዱ ክልሎችን ለመፍጠር በተያያዙት የዘር ማጽዳት ዘመቻዎች አማሮችን በግፍና በገፍ በማባረር በመግደልና በማጎሳቆል ለተደራራቢ ችግሮች እንዲጋለጡ ተደርገዋል። ቢያንስ ሩቡን የመቶ ዓመት በላይ በስቃይና በሰቆቃ በሞትና በአገር ውስጥ ስደት ጽዋ እንዲደርስበት ኢትዮጵያን እየናጣት ባለው አገዛዝና ድንበራችን ይበጅልን በሚሉ የወያኔ ውልዶች ኢላማ በመሆን ለመከራ የተጋለጠ የአንድ ብሔር ሕዝብ ያለባት አገር ባለማችን ኢትዮጵያ ብቻ ነች። ተገፍቶ ገደል ጠርዝ የተንጠለጠለውን የኢትዮጵያን ህልውና በደለደለ መሠረት አጽንቶ ለቀጣዩ ትውልድ ለማሸጋገር ብቸኛ አማራጭ ነው ብሎ የሚያምንና የማንነት ዕዳ ክንውን ለማድረግ ደረቱን የሰጠ አማራው አገርህ አገር የለህም ተብሎ በደሙና ባጥንቱ የሚያሰማው የአንድነት ጩኸት ዛሬም ለመከራ አጋልጦታል። ዛሬም በኦነግ ዘመን በቀጣዩ ብዙ የሕይወት ዋጋ የሚያስከፍል ሁለንተናዊ ምስቅልቅሎች ውስጥ እንደምንወድቅ ለመናገር የሚያስደፍር በርካታ ማሳያዎች እያየን ነው። ቋንቋ ተኮር ፌዴራሊዝም የፈጠሩት ወያኔና ኦነግ የሚፈራረቁባት አገር ከቅርብ ጊዜ ወዲህ አገረሸው ይገባኛል ጥያቄ በሀገራችን ፖለቲካዊ መልክዓ ምድር ላይ ተጨባጭ ተጽዕኖችን ያሳደረ ነው። ከቅርብ ጊዜ ወዲህ የዘውግ መብቴን የማታከብር ኢትዮጵያ ትበጣጠስ በሚል አመራር ስር እየተዋሃደና ጥሪ እያሰማ የመጣው የጥቂት ጽንፈኞችና አክራሪ ኦሮሞዎች እንቅስቃሴ ከወያኔ ባልተናነሰ ሁኔታ ኢትዮጵያን እያወካት ነው። ከ27 ዓመቶች በፊት ወያኔ ለራሱ የዘረኝነት አገዛዝ ቀጣይ ዕድሜ ዋስትና አድርጎ ያሰለፈው ኦነግ እንዳሜባ ሲፈለፈል ከቆየ በኋላ ዛሬ የኢትዮጵያን ሕዝብ የመከራ ዘመን ለማራዘም በአብይ አመራር ስር ተደራጅቷል። በአገራችን ወያኔና ኦነግ በአንድ የጥላቻ ፍልስፍና ይመራሉ። ሕዝብን ከፋፍሎ በማቆም ይመሳሰላሉ። የኦሮሞ አክራሪዎች ክልላችን አበጅተን ማን የት እንደሚኖር ማን እንደሚባረር መወሰን አለብን እያሉ ነው። ኋላ ቀርነት ጠፍሮ በያዘው አስተሳሰብ ላይ ቆመው የዘር ስሜትን በማጠናከር በሕዝብ መካከል የእርስ በርስ ግጭቶችን ለማስፈን እየሰሩ ነው። የወያኔን ዘረኛ እምነትና ተግባር ከስር ከስር ሆነው የተማሩት ኦነጋውያኖች ወደ እናት ድርጅታቸው ኦነግ በመጠቃለላቸው የኢትዮጵያን ህልውና ለአደጋ እያጋለጡት ነው። በዘመናዊት ኢትዮጵያ ታሪክ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ታላቅ የሕዝብ መቀላቀል ተካሂዷል። ከነዚህ ምክንያቶች መካከል የአህመድ ግራኝ ወረራ፣ የኦሮሞ ወረራ፣ በዘመነ መሳፍንት የነበሩት የእርስ በርስ ጦርነቶች ፍጻሜ ዘመን፣ መሳፍንትን ያበሰሩት የማዕከላዊ መንግሥት እንደገና የማዋቀር ጦርነቶች፣ እንዲሁም ሁለቱ የኢጣሊያን ወረራዎች የሚጠቀሱ ናቸው። እነዚህ ጦርነቶችና የእርስ በርስ ግጭቶች ከፍተኛ ቁጥር ያለውን የሕዝብ ክፍል ሕይወት እንዳሳጡ አይካድም። ያንንም ተከትሎ ከኑሮ አስገዳጅነትና በአገዛዝ ኃይሎች የበላይነት የያዘው አካል በሚፈጥረው የፖለቲካ አሰላለፍ መለዋወጥ ምክንያት የአንድ ጎሳ ወይንም ነገድ አባሎች በከፊልም ሆነ ሙሉ በሙሉ የመጥፋት ጉዳት ደርሶባቸዋል። ዛሬ ያለውን የኢትዮጵያን የሕዝብ አሰፋፈር በቅጡ ለመረዳት ያለፈውን የ120 ዓመታት ብቻ ታሪክ ሳይሆን ግራኝ አህመድ ኢትዮጵያን ከወረረበት ከ1517 ዓመተ ምህረት ጀምሮ የነበረውን ሁኔታ መመርመር የግድ ያስፈልጋል። ሆኖም ባለፉት 40ና 50 ዓመታት በኢትዮጵያ የፖለቲካ እንቅስቃሴ مريوشنن بلو يتنسوت ليك عن صنفينوش ييتو بلاني رجم زمن يتاريخ جزو بمتو عمتات بتشع بمقدب هبرتا سابون لما ترامس بكتوال بتلايم لزيهو زقب كداميوشو يتقرينا يوروموت أباب بهرتنيوشيونو ترازنتك أمارا ليهيك آنم بزيو يترت ترت تاريكنا تتياك إنت عباري تباباري لمهون علي عيبالم تاريكات شون بكتو يالتردو تكي تاقراري نازرين يهونو يورومو ليهيكان كجرمن عيان يهيمانو تسباكيو تشاكيو يتقاتوتن ليتو بعينتنا لامارا يالاكيون تلاكيا سيامنجيقو عام سامتاتن أسكو تروال انقداسي سنبت والبيتي هوني مسروال يميلو تعبابالال انگلوچون ناوراریو چورموچ یه نبروچون نیتو پنگلوچن ناگوساچ گذاتوچ بور رایزاو یه گدلوتن گدلاو یه سلبوتن سلباو توت قرتاو سیابکو تبدداوچو یه بدال تفتصمابن سایلو اندیام انرسو تبدال نبلاو بور رایزوتن اگر انگن انگنتل یلالو نبروچون نیتو پنگلوچن ناگوساچ مفناکلاچو یه تاریک اشاره آللو نرسو نباري اكبابي سموچن لووت عونا بنگداد چو سمك ايراو معزاد چو يتاوكا اماراو سماچن دنك اير اسگد ددن قوانقواتشنن بحالاتشننن يي اكبابي سموچن لووت ابن بمالت يهاست پروپوغاندا ينزالو حاقوغن اكبابي سموچن بملووتن براسو نگد سم بمترات يميتاوكاو يورو موراري حيل بچانو ارومو يميبال نگد زاري ارومياتا بلو بتكللو عبزانيا يتوب اقزات سلمنورو بتاريك مزقب يلم سلزيه يزاريو زمن يورومو الهيكان يتنتاباتو تشاكو بور رايازو تنقزات اندات مرست قوت راوت ليلاون يتوب اعيشا فناكلو هاقلي بالو يقباتشوال زاري كهاقراتشن يتوب اعكفلون قرسننا كللن بالبيتنتي قبانا ليميلو ارومووش كالبوالا دوائم هافا تاريك زمن تشغاقرن تاريك بمزقب كسفر ابتوك تياللون كانسان يوابين النا يجوبان ونز تكتلو وددو بوايتو بيقب ببت عامت امرت باسرارات تنيومتو عامت باز ايساك زمن منقس نبار سيلو يورو موتو اللاجهونو تنى بزمن نقوس هايلة سلاسي يقنز منستري نبارو تاتو يلما دريسا بمزحافات شو اسفروت ناقنيوالن አለቃታዬ የዚህኑ ነገር ታሪክ ባተቱበት መጽሐፋቸው ኦሮሞዎች ካጼ ኢሳቅ ዘመን መንግስ ቀደም ብሎ ሜጫ ከመባሉ የኦሮሞ ጎሳዎች መካከል ተሰደው ላጼ አምደጽዮን የጌታ ማደራቸውንና ይህም ንጉሰ ነገስት በጣና ባህርና በዳሞ መካከል ርስት ተሰጥቷቸው በዚያው ሰፍረው እንደቀሩ ጽፈዋል። አቶ ይልማ ደረሳ ኦሮሞዎች ወደ ኢትዮጵያ የመጡበትን ሁኔታና ግዜ በገለጹበት መጽሐፋቸው ላይ ኦሮሞዎች የአፍሪካን ቀንድ ለቀው በሁለቱ ወንዞች መካከል በበናደር ሰፍረው ከኖሩ በኋላ እንደገና በሶማሌዎች ወረራ ምክንያት ወደ ሰሜን ምዕራብ መሰደድ የጀመሩት የኦሮሞ ህዝቦች በአቢ ሸበሌና በጁባ ወንዞች መካከል ከሚገኘው የበናደር ወደብ አንስቶ በስተ ምስራቅ እስከ ባሌ በስተ ደቡብ እስከ ሰሜን ኬንያ በስተ ሰሜን እስከ አባይ ሐይቅ ባህርና ወለሉ ትራ ድረስ ሰፍሮ ይገኝ እንደነበር ተክሷል። በመቀጠልም ወደ ኢትዮጵያ ወይነደጋ በመግባት ዮአቢ ሸበሌን ዮአቤንና የጁባን ሸለቆ ተከትለው አባያ ባህር ዙሪያና ወላቡ በደረሱ ጊዜ ማርና ወተት የሚፈስበት በመሆኑ ተደስተው ኖረዋል ብለዋል። ዝናቡ የማያቋርጥ የግጦሽ ሳር የማያልቅ ለከብቶቻቸው አምቦ ወይንም ሆራ በያያሌው የሚገኝበት ሀገር በመሆኑ ሰፈራ አካሄዱበት ይላል ያቶ ይልማ ደረሳ የኦሮሞዎች ወደ ደጋው ኢትዮጵያ መውጣት የተሰኘው መጽሐፋቸው። ከግሪቱም ለምላሜ ሌላ ይህ አውራጃ ጠባጫሪ ከሆነ ከሶማሌ ጎሳና ከባንቶች ጉርብትና የራቀ በመሆኑ የወላቡ ሰፈር ለኦሮሞ ህዝብ ምድረገነት ሆና በሰላምና በሚቾት መኖር ጀመሩ። አየሩ እንደሳት ከመያቃጥለው ከህንዱ ቂያኖስ ወደ ፈልሰው የመጡት ህዝቦች ለምለምና ቅዝቃዜ በሆነው ወይነደጋ ጤናማና ካለብርቱ የሆነ ትውልድ ሆነው ለመራባት ቻሉ ሲሉ አቶ ይልማ ደረሳ የኦሮሞ ተወላጅ በመጽሐፋቸው ላይ አስፍረዋል። ከዚህ የመፍለስና የመስፈር ክፍለ ዘመን በኋላ ያለው ሁኔታ የተጠናቀቀው ከሐረር በኩል በቱርክ መሳሪያና ወታደራዊ ድጋፍ የተንቀሳቀሰው የውስጥ ወረራ ሲካሄድ በወቅቱ የሰፈረው ሕዝብ ወደ ሰሜን በመግፋት አዲስ ሰፈራ ለማበጀት ችሏል። ኢትዮጵያ ከ1515 እስከ 1567 ካንድ ወረራ ወደ ሌላ ወረራ እየተሸጋገረች ኖራለች። የሕዝቡ ህደት ከዚያን ጊዜ ወዲህ ለረጅም ጊዜ ያህል ተካሂዷል። ከዚህ ዘመን በኋላ የኢትዮጵያን ነጻነትና አንድነትን በመጠበቅ ደረጃ ሁሉም አስተዋጽኦ አድርጓል። ማንኛውም ኢትዮጵያዊ ዜጋ የትኛውም ክፍለ ሀገር አገሩ እንደሆነ ያምናል። እዚህ ላይ ታሪክን የምንጠቅሰው ኦነግ ኦሮሚያ ብሎ የሰየመው አምልኳዊና ምትሃታዊ የአገር ስም የግዛትነት ባለቤትነት እንደሌለው ለማስረገጥ ያህል ነው። በመቀጠልም በመከፋፈል አባዜ በንክሻ እንድንጠመድ ያደረገን ወያኔ ቢሆንም የዘመኑ ገዦች የወያኔን ርኩስ ተግባር ተከትለው በአገርና በሕዝብ ላይ ያደረሱት ያለውን በደል ካላቆሙ መዘዙ ለሁላችንም እንደማይበጅ ለማሳሰብ ጭምርም ነው። ስለ አገር ባለቤትነት ስንነጋገር ግልጽ መሆን የሚኖርበት ብርቱ ጉዳይ አለ። ሰዎች ለሚኖሩበት አገር ባለቤት የሚያደርጋቸው ምንድን ነው? ከሌሎች ቀድሞ በቦታው መገኘት የባለ አገርነት መብት የሚያሰጥ ከሆነ ኦሮሞዎች ከቤናድር ከመነሳታቸውና ወላቡ ወደ ኢትዮጵያ ከመግባታቸው በፊት ዛሬ የሰፈሩባቸው ቦታዎች ባሌ፣ አሩሲ፣ ሲዳሞ፣ ወለጋ፣ ሐረር ወዘተ በአማሮችና በሌሎች ነባር የኢትዮጵያ ሕዝቦች የተያዘ ምድር ነበር። ስለዚህ ኦሮሞዎች ዘግይተው በ16ኛው ክፍለ ዘመን የደረሱ ስለሆነ እንደ ነባር ሕዝቦች የባላገርነት መብት ላይኖራቸው ነው ማለት ነው። ይህ ደግሞ የኦሮሞን ኢትዮጵያዊነት ሊያስክደን ነው። በሌላ በኩል ተቀባይነት ባገኘው በዓለም አቀፍ የዜግነት ሕግ መሠረት የሚኖርበት ወይንም የተወለዱበት አገር አገራቸው ነው ብለን ካመን ኦሮሞዎች ነዋሪዎቹን አባረው ከሰፈሩበት በኋላ የተባረሩት ዜጎች አገር ሰላም ሲሆን መጥተው የሰፈሩበት ነዋሪዎች የአገሩ ባለቤትነት መብት አላቸው። ስለዚህ ቀድመውም የኖሩበት ሆኑ በኋላ አገር ወረው የገቡት የባላገርነት መብታቸው እኩል ነው። የትግሮ ያኔ ፋሽስታዊ ቡድን አዲስ አበባን አስመልክቶ ሕዝብን የሚከፋፍል ብቻ ሳይሆን እልቂት ጠሪ የሆነ አዋጅ ከሁለት ዓመታት በፊት ይፋ ካደረገበት ጊዜ ጀምሮ የኦሮሞ ጎጠኞች ጮቤ ሲረግጡ ቆይተዋል። እና አብይና ለማም ሥልጣን ላይ ከወጡበት ጊዜ ወዲህ ደግሞ አዲስ አበባ የኦሮሞ ብቸኛ ንጡረ ሀብት እንደሆነችና የኦሮሞ ነገድ ልዩ ጥቅም የሚከበርበት ነው በማለት አክራሪዎቹን እያበረታቱ ነው። ወያኔ በእነዚህ አገሪቷ ታላላቅ ነገዶች መካከል ልዩነት ለመፍጠር ያወጣውን አዋጅ እነ ለማ ለምን ወደዱት? የአማራውንና የቀረውን ነገድ ከኦሮሞ ነገድ ጋር ሊያጋጭና ከፍተኛ ጥፋት ሊያደርስ እንደሚችል እያወቁ ለምንድን ነው ኢትዮጵያዊነት ጌጣችን ነው የሚሉት? ለኦነግና ለቃል አቀባዩ ጀዋር መሐመድ ምትሃታዊ ኦሮሚያ የተመቻቹት? መልሱ አንድና አንድ ነው። አብይም ሆነ ለማም የወያኔ አጋሮች ሆነው የቆዩና የሥልጣናቸው መሠረት ኦነጎች ብቻ በመሆናቸው ነው። አብይና ለማ የወያኔን ፕሮግራምና ዓላማ ሲያስፈጽሙ የነበሩ ናቸው። ዛሬም በወያኔ ፍልስፍና ላይ ቆመው አገር ይገዛሉ። የኢትዮጵያና ኢትዮጵያዊነት ምስረታ በጥቂት ጎሳዎች፣ በወሰን የቦታ ክልልና በጥቂት ቋንቋ ተናጋሪዎች የተወሰነ አይደለም። ከታሪክ እንደምንማረው የኢትዮጵያንና ኢትዮጵያዊነትን የመሠረት ድንጋይ ለማስቀመጥ ዘር፣ ቋንቋ፣ ጎሳ፣ ቀለም፣ የተወሰነ የቦታ ክልል በመስፈርትነት አልተቀመጠም። የኦሮሞ ነገድ በአዲስ አበባ ላይ ልዩ ጥቅም ይኑረው የሚለው ስሌት ኦሮሞን ከሌሎች ነገዶች ጋር ከማጋጨት አልፎ ተከታይ መዘዝ አለው። አዲስ አበባ የአንድ ብቸኛ ነገድ መኖሪያና መስፈሪያ ልትሆን አትችልም። አዲስ አበባ የተገነባችው በሁሉም ኢትዮጵያዊ ነው። የወራሪዎችም የነዋሪዎችም የወል ቤት ናት። አዲስ አበባ ሳይሆን መላው የኢትዮጵያ ክፍል የሁሉም ኢትዮጵያውያን የወል ቤት እንጂ የአንድ የነጠላ ነገድ ብቸኛ ቤት ልትሆን አትችልም። ይህን ለመሰለ መከራ የዳረገን ዋነኛው ምክንያት በደም የተገነባ የመሥዋዕትነት ታሪካችንን አውልቀን በመጣላችን ምክንያት ነው። ወያኔና ግብረአበሮቹ ያሰፈኑትን ከፋፋይና አጥፊ የሴራ ተግባር አንግበው የሚጮኹት ጎጠኞች፣ የአእምሮ ሕሙማን፣ ከትናንትና የማይማሩና ለነገ የማያስቡ የታሪክ መሠረት የሌላቸው ናቸው። ባንድ አገር ውስጥ በኩልነት በዲሞክራሲ በፍትህ ስር ለመተዳደር የጋራ ራዕይ ይኑረን ስንል ጠንካራ አገርና ህዝብ ስለሚያደርገን ብቻ አይደለም። ይህን ራዕይ እውን ካላደረግን አማራጩ ወደ ከፋ መጠፋፋት ሊወስደን እንደሚችል በማጤንም ጭምር ነው። ጽንፈኛ ብሔርተኝነት የጥፋት ድርጊቱ በውያኔ ዘመን ታይቷል። በዛሬውም የናብይ አገዛዝ የኦሮሞ መብት ከኢትዮጵያዊነት መብት በልጦ እንዲገኝ የተቧደኑት የኦሮሞ ድርጅቶች የከፋፍለ ግዛውን ፍልስፍና ለመተግበር በዜጎች ላይ ዘመቻ ያደረጉ ነው። ትግራይ እስክትለማ ሌላው የኢትዮጵያ ህዝብ ይድማ በሚለው ፍልስፍና አገሪቷን ለ27 ዓመታት ሲበዘብዝ ከቆየው የትግሬ ፋሽስት ቡድን የተማረው የኦሮሞ ገጠኛ ቡድን በናብይና ለማ እየተመራ አዲስ ሞትንና ስደትን ለኢትዮጵያ ህዝብ እየለገሱት ነው። ትግሬዎች ያደረጉት የነበረው የመሬት ነጠቃ ለአንድ ዘር ያደላ የስልጣን ድልድል፣ የህዝብን አሰፋፈርና አኗኗር የመለወጥ፣ በአገሪቷ ያሉትን ቁልፍ የኢኮኖሚ ተቋማት ውስጥ ስልጣን በዘር ማደላደል ራቁቱን በወጣ ሁኔታ አላንዳች ፍረት እየተከናወነ ነው። የንጹሐን ደም በከንቱ እንዲፈስ፣ ቤታቸው እንዲፈርስ፣ መኖሪያቸው እንዲለቁ፣ ለሐሩር ለቸነፈር እንዲጣሉ እያስደረጉ ነው። የትግሬዎችን የበላይነት ለማረጋገጥ ከወያኔ ጋር እጅና ጓንት በመሆን አራዊተ ሕገ መንግሥት እንዲጸድቅ ግንባር ቀደም ተባባሪ የነበረው ኦነግ በነ ዶክተር አብይ ግብዣ ሰራዊት አስከትሎ ወደ ኢትዮጵያ ከገባ ወዲህ ከነፍስ ገዳዮች እስከ ባንክ ዘረፋና ከጸረ ሕዝብ ፕሮፓጋንዳ እስከ ሕዝብ ማፈናቀል ድረስ ወንጀል እየፈጸሙ ነው። ዛሬ አገራችን ኢትዮጵያ በወያኔ መጠፋፋት ፖለቲካ ወራሾች ነን በሚሉ እየተተራመሰች ነው። በአዳዲሶቹ የወያኔ ውልዶች በሆኑት በነ አብይና ለማ የሚመራው ቡድን የኦሮሞ አክራሪ ቡድኖችን በማዕቀፍ በሀገራችን ፖለቲካዊ መልክዓ ምድር ላይ ተጨባጭ ተጽዕኖዎችን እያሳደረ ነው። የኢትዮጵያ ሕዝብ የመከራ ዘመን እንዲራዘም ብሎም የኢትዮጵያነት መንፈስ የማምከን ተግባር ላይ ተሰማርተዋል። የነ አብይና የነ ለማ የኢትዮጵያነት ቀረርቶ ውስጡ በወያኔ የተኮተኮተበትን ጽንፈኛ የኦሮሞ ድርጅቶችን ለማሰባሰብና ሕጋዊ ሽፋን ለመስጠት ጊዜና ቦታ ማፈላለጊያ ነው። አብይና ለማ በዘውግ ማንነት ሸርተቴ ላይ ቆመው በሕዝብ መካከል ቅራኔ እንዲፈጠርና የኦሮሚያን ሕልም እውን እንዲሆን ድርሻቸውን እያበረከቱ ነው። አብይና ለማ የወያኔ አገዛዝ የስውር እጅ ሆነው ባገለገሉበት ወቅት ከኦሮሞ ገጠኞች ጋር የጠበቀ ግንኙነት ነበራቸው። ሁለቱም በወያኔ የጸጥታ ተቋሞች ውስጥ ሲሰሩ በነበሩበት ወቅት የደህንነትና የመረጃ ክትትልና የሲግናል ሬጅመንት መስሪያ ቤቶችን ሲመሩ ለኦሮሞ ጽንፈኞች የመረጃ ማስተላለፊያ ቧንቧ ሆነው ሰርተዋል። ይህ ዛሬ በመሬት ላይ እየታየ ያለ ሐቅ ነው። እውነት ይነገር ከተባለ እንደ ተረት ተረቱ ትርክት የቡርቃ ዝምታ ሳይሆን አዲስ አበባ በረራ ተብላ ከተመሠረተችበት 200 ዓመት በኋላ ነው ኦሮሞዎች ወደ ኢትዮጵያ የፈለሱት። በ1880 ዓመተ ምህረት እቴጌ ጣይቱ ከተማዋን አዲስ አበባ ብለው እንደ ሰየሟት ታሪክ ያረጋግጣል። የአዲስ አበባ ምስረታ የ600 ዓመት ታሪክ አላት። ኦሮሞዎች በዚያን ጊዜ በኢትዮጵያ አልነበሩ። ዛሬ የኦሮሞ ጽንፈኞች እኛ ብቻ እንኑርበት የሚለው ሙግታቸው የቆየውን ዘመን የወረራ ታሪካቸውን እንድናጤን ይገፋፋናል። ያንድ አገር ትውልድ ከታሪኩ ተምሮ መጻይ ጉዞውን ከማስተካከል ይልቅ የልብ ወለድ ታሪክ እያመነዠጉ የፖለቲካ ትርፍ ለመስራት መሞከር በሕዝብ ጠላትነት ያስፈርጃል። ኢትዮጵያዊነት የጋራ ማንነታችን ነው ሲባል ትርጉሙ የሚያስተሳስሩን ባህላዊ እሴቶች፣ የምንጋራቸው ቁሳዊ ሀብት፣ በበጎም በክፉም የምንተሳሰርባቸው ታሪካዊ ውርሶች መኖራቸው ግልጽ ነው። ኢትዮጵያዊነት ለረጅም ዘመን የሕዝብ ፍልስፍናና ሰፈራ እንዲሁም የማዕከላዊ መንግሥት የግዛት ማስተሳሰርን ተከትሎ ኢትዮጵያን የቋንቋና የእምነት ድንበር ሳይከልላቸው ተዋልደዋል፣ ተሳስረዋል። ከዚህ እውነታ ከተነሳን ማንም ማንንም አፍርሶ ተጠቃሚ ሊሆን አይችልም። በከበረ መሥዋዕትነት የተገነባ አገር ሁሉም ባለድርሻ ነው። ወራሪውም ሆነ ተወራሪው የዚያች አገር ባለቤት ነው። ከታሪካችን ተምረን መጻይ ጉዞአችንን ማስተካከል በሁላችንም ላይ የተጣለ የታሪክ አደራ ነው። በመሆኑም ለማናችንም የሚበጀው እኛ ኢትዮጵያን በጠቅላላ አንዳችን ለሌላችን ቀና መተሳሰቡ እንጂ ፍጪው ፈንግጪው ከሆነ የትም አንደርስም። እንዲያውም ከኖረው መልካም ባህላችን ውስጥ የቀረንን አብሮና ተቻችሎ የመኖር መልካም ባህላችንን እንኳን ለማጣት እንገደዳለን። ስለሆነም ከዚህ ተነስተን ወደፊት እንዴት እንጓዝ የሚለውን ጥያቄ አንስቶ በጋራ በሚደረስበት ውሳኔ የተሻለ ኢትዮጵያን በመገንባቱ ላይ ማተኮሩ አዋቂነት ብቻ ሳይሆን ብልህነትም ጭምር ነው። በየትኛውም መልኩ የትናንት ኢትዮጵያን ካነሳን በዳዩ ተበደልኩ ባዩ ወራሪውም ተወረርኩ የሚለውም የራሳቸው የፈጠራ ታሪክ የሚጽፉት የኦሮሞው ልሂቃን መሆናቸው ሊታወቅ ይገባል እንላለን። ድል ለኢትዮጵያ ሕዝብ።
አድማጮቻችን በስዊድን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ተቃርበናል። የዛሬውን የመጋቢት 1 ቀን 2011 ዓ.ም ተመረጥ ወይንም የማርች 10 2019 ስርጭታችንን ያስተናገድናችሁ ተኮላ ወርቁ፣ ወርቁ ሞላ፣ እኔም ንጉሱ ታምራት ነበርን። ደህና ቆዩልን እያልን በዚሁ እንሰናበታችኋለን። ድል ለኢትዮጵያ ሕዝብ።
That's what I'm talking about.